የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን አድማጮቻችን፣ እንዴት አመሻችሁ? በመጀመሪያ ሳምንቱ ሙሉ ከእኛ ጋር ስለነበራችሁ እናመሰግናለን። ለዛሬ በሳምንቱ ቀናት ከሰማችኋቸው የጋቢና ቪኦኤ ጥንቅሮች መካከል የተወሰኑትን በድጋሚ እናስደምጣችኋለን። አብሬያቸው የማመሻው ሀብታሙ ስዩም ነኝ። ከምርጫ ቦርድ እንጀምር። የኢትዮጵያ ምርጫ ቦርድ አዲስ የምርጫ ሕግ ረቂቁን በተመለከተ ከሕዝብ እንደራሴዎች ጋር ውይይት ያደረገው ባከተምነው ሳምንት ላይ ነበረ። እሱም በተመለከተ ጽዮን ግርማ ቀጣዩን ዘገባ በወቅቱ አሰምታናለች።
የሕዝብ ተወካዮች ምክር ቤት ባደረገው ግልጽ ሕዝባዊ የውይይት ጥሪ መሰረት በሕግ ፍትሕና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና 98 ገጾች ባሉት የምርጫ ሕግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የሕግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮችና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል፣ ማብራሪያዎችም ተሰምተዋል። በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ሕግ አንድ አገራዊ ፖለቲካ ፓርቲ ለመመስረት 3000 መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር። አሁን ደግሞ ይህ ቁጥር ወደ 10000 ከፍ እንዲል ተደርጓል። ክልላዊ ፓርቲ ለመመስረትም 750 ያስፈልግ የነበረው ወደ 4000 እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም የፖለቲካ ተሳትፎንና ሐሳብን ሊገድብ ይችላልና ሊሻሻል ይገባል የሚል ሐሳብ ያቀረቡ ነበሩ። ዶክተር ጌታውን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የሕጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ 10000 ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል።
በእኛ በኩል እንግዲህ ይህንን ያዘጋጀው ዝም ብሎ በደመነፍስ አይደለም። መጀመሪያ ከዚህ በፊት የነበሩ የምርጫ ሕጎች ምንድን ነው የሚሉት፣ በነዚያ የምርጫ ሕጎች መስተካከል ይገባቸዋል ሲባሉ የነበሩ በተለያየ መድረክ፣ በትናት በፖለቲካ ፓርቲዎች በተለያየ መድረክ እነዚህ አስቸጋሪ ናቸው፣ የምርጫውን መጫወቻ ሜዳ እኩል አያደርጉትም፣ ነጻና ፍትሃዊ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት ነው መጀመሪያ ያደረግነው። ከዛ ኦኬ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ገር ስለሰራ እኛን ወስደዋል ማለት አይደለም። ለኢትዮጵያ የሚስማማው የትኛው ነው የሚሉትን እና ምክክሮቹ የነበሩትን በእንደዚህ መልኩ ነው። በኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይሄን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይይት ተደርጎበታል። ሌላም ሁለተኛ ነገር ተደርጎበታል። አሁን ደግሞ ከፓርላማ ሕግ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደርጓል እና አስር ሺህ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን በድንገት አንድ ሀገር አቀፍ ፓርቲ ሲባል ስንት ህዝብ ነው የሚወክለው? እንግዲህ ይሄ በአሁኑ በስታቲስቲካዊ ግምቱ መሰረት ከጭራሽ ከመቶ ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው እና በዚህ ሀገር ውስጥ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ሊኖሩት ይገባ፣ ከዛ 10000 ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምፅ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ያለ የፖለቲካ ፓርቲ መሆን አለበት። ያን ለማድረግ ይህን ቢያንስ ማሳየት መቻል አለበት የሚል ሀሳብ ነው የተነሳው። እንዳልሽ ያልተቀበሉት ወገኖች አሉ፣ በነገራችን ላይ የደገፉትም ወገኖች አሉ። ተቃውሞት መቻል አለበት።
ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል።
በነገራችን ላይ እሱም ላይ አሁንም ተሳታፊዎች ኦንታይም ሀሳብ ነው ያለው። እኛ እንደተረዳ ነው ዛሬ መጀመሪያ ሁሉም አንድ ወጥ የሆነ አቋም ያላቸው ይመስል ነበረ። ኋላ ላይ ውይይቱ በደንብ ሞቅ እያለ ሲሄድ ሁለት አይነት ነው እንግዲህ እሱ የተነሳበት። አሁንም የመነሻ ምክንያቱ ነው ዋና ወሳኝ። እዛ ላይ የመነሻ ምክንያቱ ምንድን ነው? የሀገራችንን የምርጫ ስርዓት ነጻና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ እየተጠቀሙ የሚወዳደሩ ሰዎች ራሳቸውን ችለው ከሚመጡ ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ሰራተኛ ብቻ አይደለም፣ የመንግስት ኃላፊነት ላይ ያለ ሰው ከሆነ የሚወዳደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ከዚህ ቤት ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው። እናም ያንን ታሳቢ አድርጎ ነው የተነሳው። ለምን በሌላም በኩል ደግሞ ካየችው እኔ አስተማሪ ሆኜ የሚከፍለኝ ደሞዝ አስተማሪ ሆኜ እንዳገለግል ነው እንጂ የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም። በይበልጥ ደግሞ በዚህ ተጠቃሚ የነበረው እኮ ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አይደሉም እኮ በተግባር ያለውንም ካየ ነው። እና ይሄ የመጨረሻው ውሳኔ የሚሰጠው ፓርላማው ነው። ሁላችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ አላማ ያለን ሰዎች አይደለንም። ሙያዊ እይታችን የሚሰጥ ነው። በሌሎች ወገኖች ደግሞ ተሳታፊዎች ጥያቄዎቻችን አንስተዋል። ፓርላማ ሌሎችንም እድል የማየት እድል አግኝቷል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል።
ዶክተር ጌታሁን ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብአትን እንደሚሰጣቸው እምነት እንዳላቸው ተናግረዋል።
በመላ ኢትዮጵያ የሚኖሩ ወጣቶችን ታሪኩ የሚሰበስቡ ዘጋቢዎቻችን በሁሉም የሀገሪቱ ክፍሎች ከተሰማሩ ቆየት ብለዋል። ከእነሱ የሚገኙ ጥንቅሮችን በየዕለቱ እናሰማችኋለን። እናንተም ቢሰማ የምትሉት ጉዳይ በአካባቢያችሁ ተከስቶ እንደሆነ በፌስቡክና ትዊተር አድራሻዎቻችን አሳውቁን። አሁን ወደ ወሎ እናቀናለን። በዚያ የሚገኘው መስፍን አራጌ ምግባረ ሰናይ ወጣቶችን ይዘይራል።
ሀገሬ ከተጎዳ ቢያንስ አሁን ወደ 10ኛ ዓመት እየመጣ ነው። እዚህ ላይ ያከኳት በቃ እንዲያበጠ ሄደ። ከዛ በኋላ ወደዚህ ድረስ መጣ። ከዛ እዚህ ላይ ድረስ አቆም መራመድ አያስችለኝም። አሁን ይሄ ቁስል ከጀመረ በኋላ ከዛ በኋላ ከተኛው ወደ 10ኛ ዓመት እየመጣ ነው። ቤት ውስጥ ነው በቃ አልንቀሳቀስም ነበር። አሁን ወደ ይሄ ሁለት ዓመት ከምናምን አካባቢ ወደ ውጭ መውጣት የጀመርኩት ማለት ነው።
የዛሬ ና ያርገውና አቤል ከአስር ዓመት በፊት ቦርቆ የማይጠግብ ሮጦ የማይሰለች ታዳጊ ነበር። ገና በለጋ ዕድሜው ቤተሰቡን ለመደገፍ ደፋ ቀና የሚል ታታል። በታክሲ ወያላነት የሚያገኛትን ገንዘብ ለቤተሰቡ ይደጉማል። ያኔ ግና በአንድ የተረገመ አጋጣሚ የነበረው እንዳልነበረ ሆነ። እንደ ቀልድ እግሩ አካባቢ አሳከከው። ያንን ተከትሎ የተላጠው ቆዳው ግራ እግሩን በአስደንጋጭ ፍጥነት በአስደንጋጭ ቁስል ጉልበቱ ድረስ ወረረው። ለዚህ ድሃ ቤተሰብ ጉዳቱ አስከፊ ሆነ። ኑሮ እናቱን አያቱንና ታላቅ እህቱን ተፈታተነ። እህቱ ደጅ የጠናችው በአቅራቢያቸው ወደሚገኘው የወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነበር።
እህቴ ዩኒቨርሲቲ እንጀራ ታመጣለች ከነሱ ከተማሪዎቹ የተረፈው እና በቃ እናቴ እንደገና ደግሞ የጡረት አላት። ያን ነው በቃ መተዳደሪያችን ማለት ነው።
አቤል ከተኛበት አልጋ ከተቀመጠበት ጓዳ መውጣት ሳይችል ከሰባት ዓመታት በላይ ዘለቀ። አብረውት የሚውሉት የሚያረባቸው እርግቦቹ ሆኑ። ትምህርቱን ከአምስተኛ ክፍል ማቋረጥ ግድ ሆነበት። ይህ ልብ የሚነካ አሳዛኝ ታሪክ በኮምቦልቻ ከተማ ለሚኖሩ ወጣቶች ደረሰ። ወጣቶቹ ከእኛ በላይ ለእኛ ማን ሊመጣ በሚል መንፈስ የድጋፍ እጃቸውን ለመዘርጋት ወሰኑ። በኮምቦልቻ ከተማ ቀበሌ ወንዛ አካባቢ ነዋሪ የሆነው ወጣት ሰይዳሰን ይናገራል።
22-23-24 ዓመት የሚሆነው ልጅ ነው። ሰርቶ መብላት ይፈልጋል፣ ግን በጣም ግሩ ፓራላይዝ ሆኖ የሆነ ቁስል ነገር ወጥቶበት ያንን ልጅ እና አያቷ አሉ ቤት አንድ ታለችው። በጣም የሚያሳዝን ነው። ከወሎ ዩኒቨርሲቲ የተረፈ እንጀራ እያመጡ ነበር የሚመገቡት እና ለዚህ ልጅ ቢያንስ በወር 1500 ብር ቤት አላቸው። ለምግብ ግን ይሆናቸዋል።
ናስር የሚባል ልጅ ነው ያገናኝ እነሱ ጋር። እነሱ በቃ ከመጡ አስቤዛ ያደርጉልኛል፣ ሁሉ ነገሬ ናቸው። በቃ በየወሩ እየመጡ 1500 ብር ይሰጡኛል፣ እንደገና ምግብ ያመጡልናል እና የተለያየ ማቴሪያል።
ወጣቶቹ አቤልን መሰል ሰብአዊ እርዳታ የሚያስፈልጋቸው ብዙዎች እንዳሉ ያምናሉ። ለበጎ አገልግሎቱ መነሻውም መድረሻውም ሰውነት ነው የሚል አቋም አነገቡ። ዘርን መሰረት ሳያደርጉ ቋንቋን ሳይጠጉ እምነትን ሳይተገኑ
2008 ነሐሴ አካባቢ ላይ ማለት ነው በየአካባቢያችን ዝም ብለን እናወራ ነበርና ብዙ ትላልቅ ሰዎች አሉ፣ አቅመ ደካማ የሆኑ ራሳቸውን ማስተዳደር የማይችሉ ረዳት የሌላቸው እነዚህ ሰዎች እሺ በምን እንገዛቸው የሚል ነገር ራስ አነሳን። እኛ ከኛ የሚጠበቀው ምንድን ነው? ቢያንስ የምንችለውን ነገር ቤታችን የምንበላው ምግብ አለ፣ ያንን ምግብ እየወሰድን ብንሰጣቸው እስኪ ምግብ እንኳን መራባቸው ይቅርና እንደኛው እኩል ይሁን የሚለውን ነገር ሀሳብ አነሳን። ምግብ እያጠቀስን በየቤታቸው ማድረስ ጀመር። ከዚያ በመቀጠል ደግሞ ምን እናደርግ፣ ማህበረሰቡን እንዴት አድርገን እናሳትፎ የሚል ነገር አነሳን። ያለውን ሀሳባችንን ስናስረዳቸው ህብረተሰቡ በቃ ኮምቦልቻ ላይ በጣም ጥሩ አመለካከት አላቸውና የሚችለው በመቶ ይችላለ፣ በመቶ ብር ይሰጠናል፣ 300 ብር ይሰጠናል።
ከራሳቸው መዋጮና ከበጎ አድራጊዎች የሚገኘውን ድጋፍ በማሰባሰብ አቤልን ጨምሮ በቋሚነት 3 ሰዎች ይደገፋሉ።
በርበሬውን ዘካቢ እንደዚሁ የቲሙር ልጆች አሉ። አያቶቻቸው ጋር ምኖሩ አያቶቻቸው ደካሞች ናቸው። ልብስ በመስፋት ነው የሚተዳደሩት አያቱና እነዚህንም ሰዎች እንርዳ ብለን 1500 እንደዚሁ ደግሞ አንዲት ልጅ ነበረች ትምርት ይላቋርጥ ነው አለች። እሷ ደግሞ ትምርትሽን አቋርጠሽ እንትን ከምትኛ ተቀጥረሽ የምታገኙን ብር እንስጥሽ ብለን አመቻችተንላት 1000 ብር በወር እየተሰጣ ደግሞ እሷ እናቷን እንትን ይያለሽ። እነዚህ ሰዎች አሉ።
በበዓላትና በልዩ የስጦታ መርሃ ግብር ተጠቃሚ ከሚሆኑ ሰዎች ባሻገር በቋሚነት የምገባ አገልግሎት ተጠቃሚዎችም አሉ። ወጣት እንድሪሰድ
በዚህ ስራ ላይ የተሰማራን ወንድሞች በአብሮ አደግነን በምግብ ዙሪያ ሰዎች በቋሚነት እንዲመገቡ ያደረግናቸው አሉ። አካል ጉዳተኛ ፓራላይዝድ የሆኑ በጣም ባልቴት ልጅ የሌላቸው ደካማ እነዚህ ሰዎች በቋሚ እንደምሳሌ እንደ ለሙከራ ያክል 1-3 ሰዎችን ለአንድ ሰው 7 ሰው በማደራጀት አንድ ሰው በሳምንት አንድ ጊዜ ይደርስበታል። 3ቱ ሰዎች በ21 ሰዎች አመቱ ሙሉ መመገብ የቻሉበት ሁኔታ አሁን ከተጀመረ ወደ 6 ወር ሆኗል። በዚህ በጎ ተግባር ብዙ ሰዎች ለመሳተፍ ፈቃደኝነታቸውን እየገለጹልን ሰዎችን እያዘጋጀን ለነሱ በመስጠት ላይ ነው ያለነው።
ከተረጅነት ይልቅ ሰርቶ የመለወጥ መንፈስ እንዲጎለብት ለማስቻል ከ10 የማይበልጡት ወጣቶች በየአካባቢው በሚያገኙት ድጋፍ ወደ ስራ ያሰማሯቸው እንዳሉም ወጣትን ሪስ ያስረዳል።
ለመጀመሪያ ጊዜ የጀመርንባት አንዲት ሴት ነበረች። እሷ ጋር 3250 ብር ካፒታል የሚሆን እንጀራ ጋግራ እንድትሸጥ ነበረ የመጀመሪያው ጥናታችን። 1 ኪሎ ጤፍ ምን ያህል እንጀራ እንደሚሆን አጠናን። ከዚያ በኋላ ገበያውን አፈላለግንላት። ገበያ አገኘን፣ አገናኘናት። በጥሩ ሁኔታ እየሰራች ወደ 5 ቤተሰብ በሰዓቱ እየመገበች አሁንም ከዛ ስራ ተቀይራ ወደ ዶሮ ማርባት የተሸጋገረችበት ሁኔታ ነው ያለው። ሌላው ተማሪ አለ፣ የቲም ነው፣ አባት የለውም። 14 ኪሎ ሜትር ርቀት ላይ ነው፣ ጮሪሳ ከሚባል አካባቢ ላይ እየመጣ የሚማረው። እናቲቱ እስከ 8ኛ ነው የኔ ልጆች የሚማሩት፣ ከዚህ በኋላ ትራንስፖርት እየከፈልኩ ኮምቦልቻ ወስጄ የማስተምርበት አቅም የለኝም ስትል አንዳንድ ሰዎች መተው ጠቆሙን። ለልጁ ብስክሌት ገዝተን ትምህርቱን እንዲማር ይሄው አሁን ዘንድሮ 2ኛ ዓመቱ ይመስለኛል እየተማረ ነው ያለው። በጤናም ዙሪያ ብዙ በከተማችን ያሉ የግል ክሊኒኮችን በነጻ ሕክምና እንዲሰጡ በማድረግ እነሱ ነጻ ሕክምናን ያደርጋሉ። መድኃኒትን በተመለከተ አቅማችን የፈቀደውን ከኪሳችንም ይሁን ከሌላም ሰው ተቀብለን መድኃኒት እንትን እያደረግን ያለ ነው።
አንድ እንደዚህ ቶንሲል ነገር ይዞት እዚህ ጋር አዲስ አበባ 30 ሺህ ብር ነው ኦፕሬሽን ተደርጎ እንትን ያለው። ከለዛም ለልጅ እንደዚሁ ሰጥተን ማዳን ነው እና ዋናው አላማ ይሄ ልጅ ድኖ ወደ ትምህርት ቤት ቢገባ ብለን ብቻ የተወሰነ ነገር 10 ሺህ ብር ሰጠ ነው። በዛ ታክሞ ውጤታማ ሆኖ አሁን ትምህርቱን እየተማረ ነው ያለው።
ሌላው ሲንጀር ገዝተን የሰጠናቸው አንድ ትልቅ አባት አሉ። እሳቸውም እንደዚሁ ስራቸውን እየሰሩ በጥሩ ሁኔታ ላይ ይገኛሉ።
ከ2000 በላይ ሰዎችን በመመገብ ከ500 በላይ ተማሪዎች ደብተርና የጽህፈት መሳሪያ በማገዝ ለችግረኛ ቤተሰብ ልጆች የትምህርት ቤት አልባሳት በማሰፋት ያደረጉት ጥረት ከ300 ሺህ ብር በላይ ይገመታል። ይህን ሲያደርጉ ወጣቶቹ በማህበር መደራጀት በክበብ መቋቋም አላስፈለጋቸውም። ወደፊት ተግባራቸውን በተቀናጀ መልኩ ለማስቀጠል ግን የመደራጀት አላማ እንዳላቸው ነግረውኛል። ፊታችንን ወደ ሰብአዊነት ባዞርን ቁጥር ግጭት ይጠፋል፣ ፍቅር ይሰፋል፣ መለያየት ይኮሳል፣ አንድነት ይነግሳል። የወጣቶቹ መልእክት ነው።
ጊዜውን ስላገኘ ነው ይሁን ምን ይሁን አላውቅም፣ በዘር ይቆጥራል፣ የተለያዩ ነገሮች ችግሮችን ይፈጥራል። ይሄ ደግሞ ተገቢ ያልሆነና ሀገራችንን ወደ ጥፋት እንጂ ወደ ልማት አያስኬድም። ቢያንስ እኛ ብንተሳሰብ ፊታችንን ወደ እንደዚህ አይነት ሰብአዊነት ወደ ልማት ብናዞር።
ዛሬ አንድ አቤልን በመርዳት የተጀመረ መልካም ተግባር በርካታ አቤሎችን ከተደበቁበት በማውጣትና ምኞታቸውን እውን በማድረግ የነገ ተስፋቸውን ማለምለም የሁሉም ኃላፊነት ነው።
የሆነ ነገር ቢከፈትልኝ ደስ ይለኛል፣ ብሰራ ደስ ይለኛል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶችን የሚመለከቱ መሰናዶዎች የሚሰሙበት ሰዓት ነው። አብራችሁን ስለሆናችሁም እናመሰግናለን። ከአድማስ ወደኛ ተሻገሩ። በዚህ ሳምንት የሰው ልጆች ጨረቃን የረገጡበት 50ኛ ዓመት ታስቦ ውሏል።
ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ አሜሪካ በሰው ተፈተነች ጊዜዋን ጠብቃ።
It's one small step for man, one
ከ50 ዓመታት በፊት በትናንትናው ዕለት በሰው ልጆች የጠፈር ምርምር ታሪክ ከፍተኛ ቦታ የተሰጠው ሁነት ተመዘገበ። ከምድር 238,858 ማይል ርቃ የምትገኘውን ጨረቃን የሰው ልጅ ረገጠ። ይህ እንዲሆን ያስቻለው አፖሎ የተባለ የአሜሪካ ጠፈር ምርምር መርሃ ግብር ነው። መርሃ ግብሩ 400 ሺህ ሰራተኞችን በቀጥታም ሆነ በተዘዋዋሪ አሳትፏል። በሰው ልጆች ታሪክ ጨረቃን በመርገጥ የመጀመሪያ የሆኑት ሰው ኒል አርምስትሮንግ ያ በቀዝቃዛው ጦርነት የጊዜ ቀጠና የተመዘገበው ስኬት የተቀናቃኝ ሀገራት ሰላማዊ ፍልሚያ ውጤት መሆኑን ጠቀስ አድርገው ነበረ። በዩኤስ አሜሪካና በሶቪየት ህብረት መካከል የነበረው ፉክክር ሰላማዊና ታላቅ ነበረ። እጅግ የበረታ ውድድርም ነበር። ሳይንስ ትምህርትና አሰሳን በተመለከተ ሁለቱ ወገኖች የላቀውን መንገድ እንዲወስዱ ረድቷቸዋል። የኋላ የኋላም በሁለት ባላንጣ ሀገራት መካከል ትብብርን መፍጠሪያ ብልሃት ሆነዋል ነው ያሉት። ኒል አርምስትሮንግና በዝ አልድሪን ጨረቃን በሚረግጡበት ወቅት በዓለም ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን መስኮት ሁናቴውን ተከታትለዋል። ይህ ስኬት ለብዙዎቹ የማይሳካ የሰው ልጆች ህልም አለመኖሩን አስተምሯል። በወቅቱ ዩኤስ አሜሪካን ይመሩ የነበሩት ጆን ኤፍ ኬኔዲ የአፖሎ 11 በራሪዎች ታሪክ ለመላው ዓለም የሚተወውን እርባና መደጋገማቸው ከዚህ መነጨ ይመስላል። በቅርብ ሳምንታት ውስጥ የተመዘገበው አስደማሚ የጠፈር ላይ ስኬት ለሁላችንም ግልጽ ሊያደርግልን የሚገባው በ1957 የስፑትኒክ መንኮራኩር እንዳደረገው ሁሉ የትኛውም ቦታ በሚኖሩ በሕይወት መንገዳቸው ላይ ቁርጠኛ ለመሆን በሚተጉ ሰዎች ጭንቅላት ላይ የሚኖረውን ተጽዕኖ ነው ያሉት ጆን ኤፍ ኬኔዲ። በ1957 የራሽያ የስፑትኒክ መንኮራኩር የመጀመሪያው የተሳካለት የጠፈር ላይ አሳሽ መንኮራኩር መሆኑ አይዘነጋም። የአፖሎ መርሃ ግብር የጨረቃ ጉዞ ከ50 ዓመታት ወዲህ በዋናነት ሮቦቶችን በመላክ ላይ አተኩሯል። የአሁኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ሰዎችን ወደ ጨረቃ ብሎም ወደ ሌሎች ዓለማት የመላኩ ጥረት እንዲቀጥል ፍላጎት እንዳላቸው ከሰሞኑ ተናግረዋል። ብሔራዊ የጠፈር ምርምር መስሪያ ቤትን ቀጣዩን ወንድ ወይንም ሴት ወደ ጨረቃ እንዲልክ ብሎም ሰዎችን ወደ ማርስ በመላክ ቀጣዩን ትልቅ እርምጃ እንዲወስድ አዘዣለሁ ሲሉ ተሰምተዋል። ትራምፕ በቅርቡ ከጋዜጠኞች ጋር በነበራቸው ቆይታ አስተዳደራቸው ወደ ጨረቃ በ2024 የአውሮፓውያኑ ዘመን ለመመለስ፣ ማርስ ላይ ደግሞ በ2033 ሰዎችን ለማሳረፍ ያለውን እቅድ ይፋ አድርጓል። ሆኖም ወደ ጨረቃ መመለስ ይሻላል ወይስ ቀጥታ ወደ ማርስ ማምራት የሚለው ክርክር ፈጥሯል። ኒል አርምስትሮንግና በዝ አልድሪን ጨረቃ ላይ ከ20 ሰዓታት በላይ በቆዩበት ወቅት በጨረቃ ምህዋር ላይ የማዘዣ መንኮራኩር ውስጥ ሆነው ሲያግዟቸው የነበሩት የ88 ዓመቱ ማይክል ኮሊንስ በቀጥታ ወደ ማርስ ማቅናቱን ይደግፋሉ። እኔ ማርሳዊ ነኝ። ሲመስለኝ ማርስ ቀጣይዋ ታላቅ መዳረሻችን ናት ነው ያሉት ኮሊንስ። Mm-hmm. በመቀጠል ከኤደን ገረሙ ጋር ቆይታ የምታደርገው እንግዳችን ለልጆች ጤናማ አመጋገብ የሚበጁ መላዎችን በማቀበል ስራ ላይ ተሰማርታለች። በስርዓተ ምግብ ላይ የሚያተኩሩ ትምህርቶችን ወደ ገጠራማ ቦታዎች ሳይቀር በመጓዝ ተሰጣለች። ከሜላት ዮሴፍ ጋር ቀጣዮቹን ጥቂት ደቂቃዎች አብረን እናሳልፍ።
ሜላት ዮሴፍ ትባላለች። ከአጋሯ ህሊና በለጠ ጋር በመሆን በእናቶችና ህጻናት አመጋገብ ላይ ያተኮረ የምግብ ዝግጅት መጽሐፍ አሳትመዋል። ከዚህ በተጨማሪም ቪታ ባይት የተሰኘ የስነ ምግብ ድርጅት ከፍተው በእናቶችና ህጻናት አመጋገብ ላይ ውጤታማ የሆነ የባህሪ ለውጥ ለማምጣት እየሰሩ ይገኛል። ሜላትን ወደዚህ ስራ እንዴት ገባሽ ብዬ ጠይቄያት ነበር።
ልጄን ወልጄ ስድስት ወር ሲሆናት በጣም ተቸግሬ ነበረ። አንቺም ታውቂ ይሆናል፣ በሴሪላክ ሴሪኮም የሚባሉ ተዘጋጅተው የሚሸጡ ምግቦች አሉ። እነሱ እንገዛለን። ከጣም ከማታ ልጄ እሱ ነው የምትበላው። ያ በጣም ያስጨነቀኝ ነበረ። የድርጅቱ መስራች ሌላ መስራቾች ሊና በለጠ እሷ የተሻለ ግንዛቤን የተሻለ እውቀትን ነበራት በዚህ ጉዳይ ላይ ብዙ ነገሮችን ታስጨብጠኝ ነበር። ምክንያቱም እሷን ለረዥም ዓመታት እዚህ ሰር ላይ ነበር የምትሰራው። ከዛ አካባቢያችን ላይ ያሉ ደግሞ ጓደኞቻችን፣ ቤተሰቦቻችን ውስጥ እንዲሁ በተለይ የመጀመሪያ ልጃቸውን ሲወልዱ ሰዎች ሲቸገሩ አየን። ምክንያቱም ከተማ ላይ ያለውም ሰው መግዛት ቢችልም እንኳን በእውቀት ማነስ ምክንያት ልጁን የተመጣጠነ ምግብ ሳይሰጥ እያሳደገ ያለበት ሁኔታ ነው ያለው እና ያንን ሁለታችንም አየነው እና እዚህ ላይ ለምን አንሰራም ብለው ስራቱን ተቋቋመው።
ቀጣዩ ስራ የተለያዩ ጥናቶችን ማገላበጥ፣ ቀላልና ኪስን የማይጎዱ የምግብ አይነቶችን በመግዛት የተመጣጠነ ምግብን ማዘጋጀት እንዲሁም ደግሞ በሱ ላይ ተመርኩዞ 1000 ቀናት የሚል መጽሐፍ ማዘጋጀት ነበር። ለመሆኑ እነዚህ 1000 ቀናት ምንድን ናቸው?
1000 ቀናት የተባለው እንግዲህ 270 እርግዝና ቀናት፣ 330 ቀን በቅድ ወር፣ ከዛ ደግሞ 365 የመጀመሪያው አንድ አመት፣ ከዛ ደግሞ 365 ሁለተኛው አመት፣ አንድ ላይ ስትደምራቸው 1000 ነው የሚመጣው። ይህ ጊዜ ግን ለምንድን ነው በጣም ትኩረት ተሰጥቶ ዓለም ላይ በሙሉ በዚህ የሚሰራበት ብለሽ ስትጠይቂ፣ በዚህ ጊዜ ላይ ልጆች የሚያስፈልጋቸውን በቂ የተመጣጠን ምግብ ካላገኙ በበሽታ የመያዝ እድላቸው በጣም ከፍተኛ ነው። በአካልም ይሁን በአእምሮ እድገታቸው በጣም ይወሰናል። አሁን የሰባት አመት ልጆችን እኩል ደብረሽ ብታይ አንዳንዱ በጣም በርዥም ይሆናል፣ አንዳንዱ ደግሞ መክለኝ ይሆናል፣ አንዳንዱ በጣም አጭር ይሆናል። እና ይሄ አንዴ ከተፈጠረ በኋላ ማለት ነው ወደኋላ መልሰሽ ማስተካከል አትችሉም፣ አካል ላይም አእምሮ ላይ የሚመጣውን ጉዳት። ከዛ ልጆች ትምህርት ቤት ደግሞ በሚጀምሩበት ጊዜ ትምህርት የመቀበል ችሎታቸውን በጣም ይቀንሳል። ምክንያቱም አእምሯቸው ማደግ በሚገባው ደረጃ አላደገም። ስለዚህ ተመልሶ ማግኘት የማንችለው ጊዜ ስለሆነ እና ጉዳቱ ለእድሜ ልክ ስለሆነ ነው። በቃ ላይ ብቻ አይደለም፣ ዓለም ላይ በሙሉ ተሰቶት የሚሰራ ስራ ነው። ከዛ በኋላ እንቅስቃሴያችን የሆነው ከእንደዚህ ስርዓተ ምግብ ላይ የሚሰሩ ዓለም አቀፍ ድርጅቶች አሉ። እነሱ በሚሰሩት ፕሮጀክት ስር ምንድን ነው የሚሰጠው ሰርቪስ ባህሪ ለውጥ ያመጡ የሚችሉ ይዘቶችን ማዘጋጀት፣ ከዛ ደግሞ አሰልጣኞችን ማሰልጠን፣ አካባቢው ጋር ያለውን ለስርዓተ ምግብ መዛባት ወይም ለምግብ እጥረት ችግር ዋናው መንስኤ ምንድን ነው የሚለው ማጥናት፣ ከዛ በዛ መሰረት ለውጥ ሊያመጣ የሚችል ነገር ማቀድና ያንን ድጋፍ እየሰጠን መስራት በዋነኝነቱን ነው የምንሰራው ያለ ነው። አሁን ገጠር ላይ ስቴጅ የምታያቸው አንዳንድ ችግሮች ከአለማወቅ ችግርም ያልፋሉ። ለአቅም ጉዳይ አለ፣ ተመጣጠነ ምግቦች በርካሽ ዋጋ ለመገኘት አለ። ስለዚህ ወደፊት ጎን ለጎን ደግሞ ከገበሬዎች ጋር የምንሰራ የምችልበት ሁኔታ እቅድ እያወጣን ያለ ነው። በጣም ከባዱ ነገር አንድ ስራ በመስራት ችግሩን መፍታታት፣ ለባህሪ ለውጥ በማምጣት ችግሩን መፍታታት። በጣም ብዙ ሴክተሮች ነው የሚነካኩት ሴክተር ነው። ስለዚህ በጣም የተቀናጀ ስራ ይፈልጋል።
ሜላት ስታጠቃልልም በሀገሪቷ ውስጥ ያለው የስርዓተ ምግብ ችግር የባህሪ ለውጥ ከማምጣት በዘለለ የስርዓተ ምግብ ዘርፉ ላይ መዋለ ንዋያቸውን የሚያፈሱ ባለ ሀብቶች አለመኖሯቸውና ዘርፉ መንግስታዊ ላልሆኑ የተራድኦ ድርጅቶች ብቻ መተው ጉዳዩን አሳሳቢ ያደርገዋል። ስለዚህም ደግሞ ግለሰቦች መዋለ ንዋያቸውን በዚህ ዘርፍ ላይ ቢያፈሱ መልካም ነው ብላለች።
አሁን ደግሞ ወደ አምቦና ቀናለን። በዚያ ዘጋቢያችን ናኮር መልካ ወደ አንድ የከብት መኖ ማቀነባበሪያ ጎራ ብሏል።
በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምጽ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምህረቱ እየከወነ ስላለው አብራራለኝ።
ብዙ ጊዜ ከቦታም እጥረት የተነሳ በትዕዛዝ ነው የምንሰራው። እኛ የዶሮ ማለቢያ፣ የእንቁላል ዶሮ፣ የጫጩት፣ የወተት እንጨምራለን። የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትዕዛዝ ነው ይህን ስራ የምንሰራው። ያው ቴካዋይ እንደሚባለው ቀድመው ያዙናል፣ እኛ እንሰራለን። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው።
ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ግቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቀና ወፍጮ ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ 7 ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለ12 ወጣቶች የስራ እድል ፈጥሯል።
እንስሳት ህክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አትችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለው። እና ይሄንን አክሰስ ካደረግን በኋላ በእኔ ስር ያሉ ሰራተኞች ወደ 12 ናቸው። 3 ሴቶችና 9 ጋርዶችን ጨምሮ 9 ወንዶች አሉ፣ ኦፕሬተሮችን ጨምሮ።
በአምቦ አካባቢ እስከ 80 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳይ ይናገራል። ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው። ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው?
ስራ ከወልቂጤ ዩኒቨርሲቲ ጋር አንዱ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው፣ ገጥሞኛልም ጭምር። ነገር ግን ያለውን እዛ ያለውን እስኬጁል በደንብ አይና እዚ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለ። ነገሮችን ሙያዊ ነገር ነው ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወልም ምንም እያደረግን እየሰራን እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟላው እዚህ ደርሻለሁ።
ከዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ 2 ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣሪነት መንፈስ በውስጤ ተፈጥሯል ይላል።
እኔ እንደ አንድ ሰው 2 ዲግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር። ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው? ነገ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላም ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ ነው እየታየኝ ከሱ የተማርኩት ማለት ነው።
ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝና የሀገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው።
በነገራችን ላይ ወጣት ማለት ከእድሜውም አንጻር ካለው ጉልበትም አንጻር ስቶሬጅ ነው። ይሄ ማጠራቀሚያ ጉልበት ማጠራቀሚያ ነው። ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ በደሞዝተኛ ነኝ። ጥሩ ደሞዝ ነው የሚከፈለኝ። ከማስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን እሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ እኔ ተሸክሜ እሰራለሁ። ከሰራተኞች እኩል ነው የምንሸከመው። የጉልበት ሰራተኛም ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ የማስበው።
ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። ለቪኦኤ ናኮር መልካ አምቦ።
እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በአዳዲስ ዝግጅቶች በአዲስ መንፈስ ሰኞ እንገናኛለን። መልካም ምሽት። የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።